የተባበሩት መንግስታት ድርጅት ጥናት እንደሚያመለክተው በጎ ፈቃደኝነት ስራ የማግኘት እድልን 27 በመቶ ይጨምራል። በተለይ በትምህርታቸው ላልገፉ ወይም ሁለተኛ ደረጃ ላልጨረሱ ወጣቶች በር ከፋች ነው ይላል የመንግስታቱ ድርጅት። እድሜያቸው ከ18 እስከ 29 ለሚሆኑ ወጣቶችም በሰብአዊ መብት፣ የአየር ንብረት ለውጥ፣ ጤና፣ የአደጋ ጊዜ እርዳታ እና በመሳሰሉ ጉዳዮች ላይ በፈቃደኝነት በመሳተፍ እንዲረዱ እንዲማሩና ልምድ እንዲያገኙ ነገሮችን ያመቻቻል። በኢትዮጵያስ የወጣቶች በበጎ ፈቃደኝነት የመሳተፍ ልምድ ምን ይመስላል? ዛሬ በጋቢና ቪኦኤ የቀጥታ ውይይት መስመራችን የምናነሳው ሀሳብ ይሆናል። ሰላም እንደምናመሻችሁ የጋቢና ቪኦኤ አድማጮች። የዕለተ ረቡዕ ግንቦት 10 2014 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምረናል። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም በማስተባበር ኤደን ገረመው እዚሁ ስቱዲዮ አብረውን ያመሻሉ። አሁን በቀጥታ የምናልፈው ለዛሬው የውይይት ርዕስ አድርገን ወደመረጥነው ወጣቶችና በጎ ፈቃደኝነት ነው። በመግቢያ ላይ እንደጠቆምኩት ዛሬ የምናነሳው ርዕስ ወጣቶችና በጎ ፈቃደኝነት ነው። እንግዲህ በጎ ፈቃደኝነት ስንል ጊዜን፣ ችሎታን፣ ጉልበትን ወይም ሐሳብን ያለምንም ክፍያ ለበጎ ስራ ማዋል ነው እና የኢትዮጵያ ወጣቶች የበጎ ፈቃድ አሰጣጥ ልምድ ምን ይመስላል በሚለው ሐሳብ ላይ ለመወያየት በህብረተሰቡ ያሉ የተለያዩ ባህላዊ፣ ማህበራዊ፣ ኢኮኖሚያዊና ሌሎች ችግሮችን ለመፍታት በተለያየ መልኩ የበጎ ስራዎችን የሚያከናውኑ ሶስት ወጣቶችን ዛሬ እንግዳ አድርጌ ጋብዣለሁ። የመጀመሪያው እንግዳ ተፈራ ኃይሉ ይባላል። የቤተሰብ አገልግሎት ማዕከል የተሰኘ ተቋም መስራች ሲሆን በተለያዩ ችግር ውስጥ ያሉ ህጻናት በሀገር ውስጥ ማደጎን ክብካቤ እንዲያደርጉ ይሰራል። ሁለተኛው እንግዳይ አክሊሉ መለሰ ይባላል። እሱና ባለቤቱ መልካም ትውልድ ለዓለም የተሰኘ በጎ አድራጎት ድርጅት መስርተው ወጣቶች በጎ ፈቃደኝነት እንዲያገለግሉ ያሰለጥናል፣ ያስተባብራል። ሌላው እንግዳይ ደግሞ አሃዱ ስመኛው ካሳዬ ይባላል። እሱም አብሮን አለ። አሃዱ ደቦ የተሰኘ የሮትራክት ክለብ መስራች አባል ነው። በክለቡ አማካኝነት በርካታ የበጎ ፍቃድ ስራዎችን ይሰራል። በቅድሚያ እንግዶቻችን በዚህ ውይይት ለመሳተፍ ፈቃደኛ ሆናችሁ ስለመጣችሁ በጣም እናመሰግናለን። እሺ ተፈራ፣ በቅድሚያ ካንተ ልጀምር። እስቲ በጎ ፈቃደኝነት ስንል ምን አይነት ተግባራትን ያካትታል? ለምሳሌ አንተ በበጎ ፈቃደኝነት የምትሳተፍባቸው ጉዳዮች ምን አይነት ናቸው? ተፈራ መስመር ላይ አለ? ምናልባት ተፈራን መልሰን መመር ላይ እስከምናገኘው አክሊሉ ወደ አንተ ልምጣ። አክሊሉ መልካም ትውልድ ለዓለም በሚል መጠሪያ ባቋቋምከው ግብረ ሰናይ ድርጅት አማካኝነት ወጣቶችን በማሰልጠን የበጎ ፈቃድ ስራዎችን እንዲሰሩ ታደርጋላችሁና ወጣቶች በምን መልኩ ነው በጎ ፈቃደኛ እንዲሆኑ የምታሰለጥኑት? የበጎ ፈቃድ አገልግሎት ሊሰጥባቸው የሚችሉ ቦታዎችስ ምን አይነት ናቸው? አክሊሉ መስመር ላይ ያለህ ይሰማል? አድማጮች የቴክኒክ ችግር ያጋጠመን ይመስላል። ምናልባት አሃዱ ወደ መስመር ላይ ካለ አሃዱ ይሰማል?
ይሰማኛል።
እሺ አሃዱ ካንተ ልጀምር የሌሎቹን መስመር ስልክ እስከምናስተካክል። አሃዱ አንተ የደቦ ሮትራክት ክለብ አባል ነህ። ሮትራክት ክለብ እንግዲህ ደግሞ ከጽንሰ ሀሳቡ ጀምሮ ከ30 ዓመት በታች ያሉ ወጣቶችን ለበጎ ፈቃደኝነት የሚያበረታታ ድርጅት ነው እና እስኪ ስለ ሮትራክት በትንሹ አካፍለን። የሮትራክት ክለብ አባላት እንዴት ነው ወጣቶች የሚሳተፉት? ምን አይነት ስራዎችን ነው የሚሰሩት?
ሮትራክት
አሃዱ ይስማል። አድማጮች በተፈጠረው ቴክኒክ ችግር ይቅርታ እንጠይቃለን። የስልክ መስመራችን እስከሚስተካከል ድረስ ወደ ተከታዩ መሰናዷችን እናልፍና ወደ ውይይቱ ተመልሰን እንመጣለን።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ሱን ትችላላችሁ። የአሜሪካ ድምፅ VOA።
አድማጮች በድጋሚ ላጋጠመን የቴክኒክ ችግር ይቅርታ እንጠይቃለን። እንግዶቻችንን በድጋሚ ወደ ስልክ ይዘን መስመሩ ይዘን መተን ውይይታችንን እንቀጥላለን ወደ በኋላ ላይ። አሁን ለጊዜው ወደሚቀጥለው ፕሮግራማችን እንለፍ። በሐረሪ ክልል የሴት አካል ጉዳተኞች ማህበር መስራች የሆኑ ሁለት አካል ጉዳተኛ የመብት ተሟጋቾችን የጋበዝ ነው። ወይዘሮ ሂዲያ አሊና ወይዘሮ አዜብ ሽፈራው በሐረር ክልል አካል ጉዳተኛ ሴቶች ለትምህርት ለስራ እንዲወጡ በማህበራቸው አማካኝነት ራሳቸው ተምሳሌት አድርገው የሚንቀሳቀሱ ሴቶች ናቸው። ማህበረሰቡን ለማስተማር ስንወጣ ቆሻሻ አጣቢ እስከመደፋት ደርሶብን ያውቃል ይላሉ። ኤደን ገረመውናት ያነጋገረቻቸው።
ካደጉና ነፍስ ካወቁ በኋላ ተማሪ ቤት ሳሉ የአይን ብርሃናቸውን ማጣታቸውን የሚናገሩት ወይዘሮ አዜብ ሽፈራው ሁኔታው ድንገተኛ መሆኑ አስደንግጧቸው እንደነበር ያስታውሳሉ።
መጽሐፍ ሮጭ የርሲና ማነበው እንድሮ መጽሐፍ ሳበስ አልታያለኝ። ግራ ገባኝ። በቃ እንዲጨን ለሰው ሁሉ ማውራት ሁሉ በቃ ከዛ ትምህርት ምዝገባ ነበረና ይህን መዝገብ ምናምን ሲገኝ ራሱ በቃ መናገር ራሱ ፈርቼ ማለት እንዲህ ሆንኩኝ ማለት ራሱ በቃ ቤት ነው እንጂ ሲድኝ ጓደኞቼ በቃ ራሴ እንደብቄ ማለት ነው። ፈራው በቃ ምንድን እንዴት ሊሆን ይቻለ እንዲህ መሆነ በቃ ራሴ። ከዛ ወደ ሕክምና ነበር በኋላ ከቁም ከቆይታ በኋላ ቤተሰብ የሚሄደው ምንም በሕክምና ይሁን ነገር አይደለም። በጉንደጉም ነው የሸፈነኝ። ምትፋሽም አይደለም ምንም አይደለም። ግን እኔን ምጌታዬን ከለከለኝ። እዛ ወጣ ያለሆነ ነገር የደረሱ በለረጅም ጊዜ በቃ ራሴ እንደብቄ ማለት ለሰው ራሱ መናገር በቃ ከዛ በኋላ ያው ግዴታ ስለሆነ ከውሎ እያደረ በቃ ታውቁ በቃ እንዴት ነው ራሴ ትምህርቴን ተፉና በቃ ወደ ስራ ገባሁኝ። ሎዝ እየፈለፈልኩ ሸጬ መኖር ጀመርኩ። ራሴ በቃ ወደ ኑሮ ገባሁኝ። በቃ
ህይወታቸውን ለመግፋት ይሉ ለውዝ ፈልፍለው ይሸጡ በነበረበት ወቅት በአካል ጉዳተኝነት ዙሪያ የሚሰራ አንድ ተቋም ወደ ሀረር ከተማ በመምጣት እንዳሰባሰባቸውና ማህበር ቢመሰርቱ መደጋገፍ እንዲሁም ከራሳቸው አልፈው ለሌሎች አካል ጉዳተኞችም መብቃት እንደሚችሉ እንዳስተማራቸው የሚናገሩት ወይዘሮ አዜብ በአሁን ሰዓት የሀረሪ የሴት አካል ጉዳተኞች ማህበር ምክትል ሰብሳቢ ናቸው። በወቅቱ ከ9 ዓመት በፊት ማህበሩ ለመመስረቱ ድርጅቱ የሰጣቸው ስልጠና እንደረዳቸውም ይናገራሉ። ከተመሰረተ 9 ዓመት በላይ ባስቆጠረው ማህበር ውስጥም የሳቸውና የሌሎች አካል ጉዳተኞች ራስን መቻልና ነጥሮ መውጣት ለሌሎች ተስፋን የፈነጠቀ እንደሆነ ይናገራሉ።
አሁን ለምሳሌ አካል ጉዳተኛ አያገባም፣ አይኖርም፣ አይወልድም የሚሉት ግምት አላቸው። በቃ የሚያገባው የለም አካል ጉዳተኛ ነው የሚለውን። እኔ አሁን ወል አግብቼ 2 ወልጅ ያለው እና ልጆችን በጥሩ ሁኔታ ላይ ይገኛሉ። አካል ጉዳተኛ ኖርማል ናቸው እና ይሄ ራሱ ለካ ይቻላል እንደዚህ መኖር ይቻላል። በእኔ ብዙ ትምህርት አግኝተው በቃ ካለኝ ጎረቤት እንትን አካል ጉዳተኛነቴ ከጎረቤትም ማህበራዊ ምንም አላጓደለኝም እና ያናይተው ብዙዎቹ ራሳቸውን ያቀቡ ልጆቻቸውን ቤት እንደደበቁ እኛን እያዩ ብዙ ያወጣሉ ከቤት ማለት ነው። ከአንድ የሚቻላል ስም ለካ ይማራል ለሆኖች እንዲህ ማህበር አለ ለካ። በተለይ ማህበሩን በጣም ማያውቁ ስለነበሩ እኛ ስናስተዋውቃቸው እና መጥተው በሚያዩ ሰዓት በጣም ብዙዎች ተቀላቅለውናል ማለት ነው ወደ ማህበራችን።
የሀረሪ አካል ጉዳተኛ ሴቶች ማህበር መስራችና ዋና ሰብሳቢ እንዲሁም የሴቶች መብት ንቅናቄ መሪ የሆኑት ወይዘሮ ሂዳያ አሊ እሳቸውም የእጅ ጉዳት እንዳለባቸው ይናገራሉ። ልክ እንደ ወይዘሮ አዜብ ሁሉ በጥቂት ሰዎች የተመረው ማህበር በአሁን ሰዓት ከመቶ በላይ አባላትን እንዳፈራና የተለያዩ አካል ጉዳተኞችንም ከጓዳ ወጥተው ወደ ትምህርት ቤት እንዲሁም ወደ ስራና ሕክምና እንዲመጡ መርዳታቸውን ይገልጻሉ።
ሴቶች መስራት ይችላሉ በሴትነታቸው አካል ጉዳተኛ ደግሞ ሲሆኑ ከቤት ይወጡ ራሳቸው መብታቸውን ያስጠብቁ ቦታቸው ካልተጠበቀ ከዛ ወደ ትምህርት ቤት ይገባሉ። ግንባሩ ደግሞ የበለጠ ለውጥ ያመጣሉ የሚል ስራዎች ነው የሚሰራው። የግንዛቤ ማስጨበጫ እና መብታቸውን እንዲከበርላቸው ወደኛ አባልነት ስናመጣቸው ቤተሰቦቻቸው መጀመሪያ እንጠይቃለን ወይ አካባቢ ማህበረሰብ ላይ እንጠይቃለን እና ቤት ለቤት ደግሞ የሚሰራቸው ስራዎች አሉ። አካል ጉዳተኞች ማጋንድ ምን አድሎ እንዴት ነው ቤት አካባቢ ነው አብዛኛው ጊዜ በተለይ አእምሮ እድገት ስምነት ያለባቸውን ልጆች ጠብቀው ነው የሚያስቀምጡት እና አካባቢ ነው የምናቀናው። እዚህ ሰፈሩ ብናሻይ ፕሮግራም አለ። የተወሰነ ሰዓት 10-15 ደቂቃ ቁጭ ብለን ግንዛቤ እንፈጥራለን። የተለያዩ ቦታ ላይ ግንዛቤ በመፈጠር ብዙ አካል ጉዳተኞችን አውጥተናል እና ሲመሰረት 18 ነበር። ከ18 ወደ አሁን ወደ 105 አካባቢ ደርሰናል። ይህን የሚያደርግ ነው ቤተ ቤት በመሄድ መብታቸውን እንዲከበርላቸው፣ ትምህርት ቤት እንዲገቡ፣ እንዲማሩ ደግሞ ለመማር እድሜያቸው አለፍ ያለ ከሆነ ደግሞ ወደ ስራ እንዲሰማረጉ፣ ስልጠናዎችን እንዲያገኙ፣ በተለያዩ ቦታ ከመንግስት ጋር በመሆን ድጋፍ የሚያስፈልጋቸው ቤት አልጋ ላይ ለዋሎች ደግሞ የተለያዩ ድርጅቶችን በመጠየቅ ሚልቻ በመጠየቅ ስራ ተያዝነው በዛ ነው እንደምንቀሳቀስ።
ይሄ የ9 ዓመት ጉዟቸው ታዲያ ቀላል አለመሆኑም እስከ መደብደብ መሰደብ አንዳንዴም እጣቢ እስከ መደፋት የሚደርስ የግንዛቤ እጥረት በመኖሩ ተግዳሮቶች እንዳሉት ወይዘሮ ሂዳያ ያስረዳሉ።
እንደ አካባቢ ላይ ስንሆን ትኩረታቸው የሚሉት እኛ ልትጠቀም ነው አውቃችን ነው ብዙ አይነት እንጋላለን። ግን እንዴት ነው እኛ ጉዳተኛ ስለሆኑ ስሜቱ ስላለ ቁጭ ብለን የመጀመሪያ ዙር ላይ ቁጭ ብለን ገብተን ቡና እየጠጣን እያወራን እየተጫወትን እያንደሳለችን ነው። አንዳንዶች እንደውም በቃ ውጡልኝ ምናምን ብዙ ችግሮች ያጋጥሙናል። ምንድነው ይሄ በጣም ባለመሰራቱ ነው። መንግስት አካል ጉዳተኞች ላይ አሁን ማህበር ያቋቋመ ስንቀ ብዙ ተግዳሮቶች ያጋጥሙናል። መንግስት ኤች አይ ቪ ላይ በቃ የተለያዩ ነገሮች ላይ እንደሚሰራው የሚሰራበት አካል ጉዳተኞች ላይ በጣም ግንዛቤ ያመጣሉ እና እኛ አሁን አንዳንድ ጊዜ በእንትን በጫማ ብቁድ ምናምን ቆሻሻ ዋሁለ ተደርፋብን ጊዜ አለ።
የሀረሪ የአካል ጉዳተኛ ሴቶች ዋና ሰብሳቢ ወይዘሮ ሂዳያ አሊና ምክትል ሰብሳቢ ወዛዘብ ሽፈራው ታዲያ ይሄ እውን እንዲሆን ከሌሎች አባላቶቻቸው ጋር በመሆን መላው ሀረሪ ለማዳረስ እየሰሩ እንደሆነ ይገልጻሉ። ጉዟቸው ስኬታማ እንዲሆንም ድጋፍ እንዲደረግላቸው ጠይቀዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ቀደም ሲል ጀምረና ወደ ነበረው ወጣቶችና በጎ ፈቃደኝነት ውይይት ነው የምናልፈው። ኤልያስ እንግዶቻችንን መልሶ በስልክ መስመራችን አግኝቷቸዋል። ተፈራ ኃይሉ የቤተሰብ አገልግሎት ማዕከል መስራች፣ በቅድሚያ ካንተ ልጀምር። በጎ ፈቃደኝነት ስንል ምን አይነት ተግባራትን ያካትታል? ለምሳሌ አንተ በበጎ ፈቃደኝነት የምትሰማራባቸው ጉዳዩ ምን አይነት ናቸው?
እጅግ በጣም አመሰግናለሁ ይህንን እድል ስላገኘው። በጎ ፈቃደኝነት ከሁለቱ ቃላት ከበጎና ፈቃደኝነትን አካቶ የያዘ ነው። በጎ ማለት ደግነትን፣ መልካምነትን የሚገልጽ ከልብ የሚሰራበት ሲሆን ደግሞ ፈቃደኝነት ደግሞ በቃ ከተፋፍቶ ለሌሎች መኖርን የሚያሳይ ነው። በጎ ፈቃደኝነት በአብዛኛው ምንም አይነት ነገር የማይጠይቅ የልብ ፍቃድ፣ የልብ ላይሰንስ፣ ህጋዊ ፍቃድ የማያስፈልገው ግን የልብ ፍቃድ የሚያስፈልገው ብቻ ነው። ብዙ ጊዜ የሚሳተፍባቸው ልጆች፣ ወጣቶች እና ወጣት ሴቶች ላይ ነው። ልጆች በተለይ ተጠቅለው የሚገኙ እናትና አባት የላቸው በማይድንበሽ ላይ ተያዙ ና አብሶሊት ፓቨርቲ ይባላል። በችግር ውስጥ የሚኖሩ ልጆችን ማገዝ መርዳት ሲሆን በተለይ ደግሞ ወጣቶችን የአመለካከት ለውጥ፣ የስራ ተነሳሽነት ማይንድሴት ላይ የኢንተርፕረነርሺፕ ስኪል እና ሌሎችም ላይ የሚያገኝበት ነገር ማመቻቸት ነው። ሴት ወጣቶችን ደግሞ በተለይ የስነ ተዋልዶ ጤናን፣ የወር አበባ ምንነት፣ የወር አበባ ችግሮች ሊፈጥባቸው የሚችሉትን በተለይ የፓድ እና የንጽህና መጠበቂያ ሳሙናዎችን ከማቅረብ እና ከመስራት አንጻር ነው እኔ አገልግሎት የማደርገው።
አክሊሉ፣ ወደ አንተ ደግሞ ልምጣ። አክሊሉ መለሰ፣ መልካም ትውልድ ለዓለም በሚል መጠሪያ ከባለቤት ጋር ባቋቋምከው የግብረሰናይ ተቋም አማካኝነት ወጣቶችን በማሰልጠን በበጎ ፈቃድ እንዲሰማሩ ታደርጋላችሁ እና ወጣቶች በምን መልኩ ነው በጎ ፈቃደኛ እንዲሆኑ የምታሰለጥኑት? የበጎ ፈቃድ አገልግሎት ሊሰጥባቸው የሚችሉ ቦታዎችስ ምን አይነት ናቸው?
አመሰግናለሁ እንግዲህ ድል ስለሰጣችሁ። እንግዲህ ወጣቶችን ስልጠና እየሰጠን ወደ ስራ አብረን በጋራ እያስተባበረን የሚሰራቸው ስራዎች አሉ። እነዚህ ስራዎች እንግዲህ ሀገራችን ኢትዮጵያ የሚያማክል ማህበረሰቡን ሊጠቅሙ በሚችሉ ስራዎች ላይ ነው። የመጀመሪያው ጉዳይ ማለት ኢትዮጵያ ውስጥ አብዛኛው ወጣት በሚንቀሳቀስበት ለበዓላት በምገባ በሚሰጠው ፕሮጀክት ላይ እሱ ወደ ፕሮጀክት ለማሳደግ እየሰራን ያለ ነው። በዚህ መልክ ነው ድጋፍ እየሰጠን ያለ ነው። በዚህ እነዚህ በጎ ፈቃደኞችን አሰባስበን ማስተባበር፣ ካስተባበርን በኋላ ድጋፍ በመስጠት የእነሱን ሀሳብ ማሳደግ፣ ማጉላት፣ ቀጣይነት እንዲኖረው መርዳት በሚለው መልክ ነው እየሰራን ያለ ነው።
ምናልባት እዚህ ጋር እያይዘህ ወጣቶቹ የሚሰማሩባቸው የትምህርት ወይም የጉልበት ወይም የሙያ አይነቶች የተለያዩ ይኖራሉ። ምን አይነት ናቸው? እስኪ ምናልባት ከእናንተ ልምድ በመነሳት
አሁን የኛን ልምድ እንዳደረግ ነው ምናልባት ያ ፕሮፌሽናሎችን በማሰባሰብ በጎ ፈቃደኛ ሆነው ድርጅታችንን እንዲያግዙ የተለያዩ ሙያ ያላቸው ከዶክተሮች ጀምሮ የፋይናንስ ባለሙያዎች፣ የተለያዩ ባለሙያዎች ድርጅታችንን በበጎ ፈቃደኝነት እንዲያግዙ ይህን ለሌላው ትውልድ ለሌላው ማህበረሰብ አርአያ እንዲሆን እያደረግን ነው። በተመሳሳይ ይህንን በዚህ በተቋም የሰራነውን ስራ ደግሞ በየአካባቢ ያሉትን ወጣቶች አስተባብረን የመጀመሪያው እነዚህ ወደ 10 አካባቢ ለይተናል። እንግዲህ ሊሰሩባቸው ኢትዮጵያ ውስጥ ልንሰራባቸው የምንችላቸው ስራዎች አንደኛው የሜዲካል እና ሄልዝ ኬር ነው። ሜዲካል ዶክተሮችን አሰባስበን ሜዲካል ሰርቪስ ዶር ቱ ዶር ሰርቪስ ለመስጠት በተለይ ድሮዎችን ፎከስ ያደረገ ሜዲካል ለማድረግ እሱን እቅድ ይዘናል። ኤንጂኦ ሰፖርትን በእኛ ጀምረናል። የተለያዩ ኤንጂኦዎችን ፕሮፌሽናሊ ሰፖርት ማድረግ፣ ፋይናንሻሊ ሰፖርት ማድረግ እነዚህ ሰራዎች እንደ ሞዴል ለማሳየት
ተሰራላቸው
በእኛ በጎ አድራጎት ድርጅት ላይ እየሰራ ነው እና
አሀዱ ደግሞ ወደ አንተ ልምጣ። አንተ ደግሞ ደቦ የተሰኘ የሮትራክት ክለብ አባል ነህ። ሮትራክት ክለብ እንደምናውቀው እንግዲህ ከሰላሳ ዓመት በታች ያሉ ወጣቶች በበጎ ፈቃደኝነት እንዲሳተፉ የሚያበረታታ ድርጅት ነው እና እስኪ ወጣቶች በሮትራክት ክለቦች ውስጥ መሳተፍ የሚችሉት እንዴት ነው? ምን አይነት ስራዎች ናቸው የሚሰሩት?
እሺ፣ አመሰግናለሁ። ሮትራክት ላይ ለመሳተፍ ምንም ፕሪ ሪኳየርመንት አያስፈልገውም። መጥቶ ፍላጎት ያለው ሰው ማንም መሳተፍ የሚችልበት ከማህበር ነው እና እኛ እስካሁን ድረስ የሰራናቸውን የተወሰኑ ስራዎች ለመጥቀስ ያህል እኔ ያለሁበት ክለብ ሀሽታግ ደቦ የሚባል ፕሮጀክት አለው። ማለትም በአመት አንድ የድሃ ሚል የፌፍቲኔት ፕሮግራም ላይ ያሉ ሰዎችን ራሳቸውን ችለው መቋቋም እንዲችሉ የተለያዩ ስራዎችን እንሰራለን። የሚኖሩበትን አካባቢ ከማስዳት ከማስተካከል እና የሆነ አፕግሬድ ከማድረግ ጀምሮ ስራ እስከማቀጠል ትሬኒንጎችን እስከማሳተፍ መቋቋሚያ ብር ጀነሬት ከማድረግ ድረስ ያሉ ስራዎችን ለምሳሌ እንሰራለን። እንደዚሁም ሆስፒታል የሚገኙ የተለያዩ ህጻናትን ለበዓላት፣ ለገና ሊሆን ይችላል፣ ለኢድ አል ፈጥር ሊሆን ይችላል፣ የተለያዩ ጊዜዎች ላይ ሄደን ጎብኝተን በዓሉን ከነሱ ጋር አሳልፈን አጫውተን ተረት አውርተን ምናምን እንመጣለን ማለት ነው። እንደዚህ አይነት ስራዎችን በብዛት እንሰራለን።
እንግዲህ ሁላችሁም በየግላችሁም ወይም በምታገለግሉባቸው ተቋማቶች አማካኝነት የምትሰሯቸውን የበጎ ፈቃደኝነት ስራዎችን የተመለከት ነው። በትንሹ እንግዲህ ሰዎችን ከመርዳት አንስቶ ገንዘብ በማሰባሰብ በማስተባበር፣ እንዲሁም በሙያ እና በገንዘብ አስተዋጽኦ በማድረግ በጎ ፈቃድ አገልግሎት መስጠት ይቻላል የሚለውን አይተናል። እና ለመሆኑ ኢትዮጵያ ውስጥ የበጎ ፈቃደኝነት የመስራት ልምድ ምን ይመስላል? ተፈራ ወደ አንተ ልመለስና ወጣቶች በኢትዮጵያ ውስጥ ምን ያክል በበጎ ፍቃድ ስራ ላይ ይሳተፋሉ?
በጣም በሚገርም ሁኔታ የበጎ ፍቃድ ስራ ቅድም እንደተገለጸው የልብን ፍቃድ የሚጠይቅ እንጂ ብዙ ነገሮችን የሚጠይቅም አይደለም። ግን ካለው በተለይ ትምህርት ቤቶች ውስጥ ቀደም ብሎ በነበረው ጊዜ የልጅ ክለቦች በነበሩበት ጊዜ ተማሪዎች የተለያየ ብቃትና ችሎታቸውን ለማሳየት ሲሉ በበጎ ፍቃደኝነት በዛ በክለብ ውስጥ ተመኝቶ ይሰሩ ነበረ። አሁን ብዙ እንደዛ ነገር አይታይም። ያ ደግሞ አለመሆኑ አሁን ባለውም ደግሞ በወጣቱ ላይ እንዲህ በሰፊው የሚታይ ምንድን ነው በጎ ፍቃደኝነት? አንደኛ ለራሱ ጥቅም ነው። ፐርሰናል ግሮዝ የሚገኝበታል። ለምሳሌ ከሰዎች ጋር የህብረትነቱን ፖዚቲቭ የሆነ ተጽዕኖ ማምጣትን፣ በጣም ትዕግስተኛ መጎበዝን፣ አዲስ ሰዎችን ማግኘት፣ በተለይ አዳዲስ ቻሌንጆችን የመወጣት ችግሮችን የመፍታት እና ደስተኛ ሆኖ የሚሰራበት ነው በተለይ በጎ ፍቃደኝነት። እና በአብዛኛው በሀገራችን አሁን የሚታየው ከችግር ጋር ተገናኘ ወይ የሆነን አላማ ለማሳት ወይ የችግሮችን ለመፍታት በሚል በቅንነት እንጂ በጎ ፍቃደኝነትን ለግል ጠቅሞ ሌሎችንም እንደሚጠቅም እና በተለይ ለስራችን እና በህይወታችን ላይ የሚኖረውን ጥቅም ብዙም የታየበትም አይደለም። እና በተለይ ወጣቶቻችን ብዙዎቹ በበጎ ፍቃደኝነት ላይ ተንቀሳቅሶ የተለያዩ ስራዎችን ስለማይሰሩ ስራም ላይ በሚገቡበት ጊዜ በተለይ ትራንዚሽኑ ከምረቃት እስከ ስራ ወይም ደግሞ ከሃይስኩል እስከ ዩኒቨርሲቲ የመሳሰሉ ስራችን የሚመለከት ኔትወርካቸውን ከማስፋት አንጻር ሌሎች ሰዎችን በማግኘት ስለነሱ እንዲያወሩላቸው ያለውን ለምሳሌ ብዙ ጊዜ አሁን በውጭም ሆነ በሀገር ውስጥ አንድ ሰው ስራ በሚልበት ጊዜ ሪፈረንስ ጻፍ ይባላል። ያንን ሪፈረንስ በልመና በመሳሰሉ ነው። ግን ቀደም ብለው በዚህ በበጎ ፍቃደኝነት ሰርተው ቢሆን የተሻለ ሬዚሜ በተለይ ትምህርታቸውን ሲቪያቸውን የማጠናከር ስራ ለመያዝና ለመሳሰሉት የሚጠቅማቸው አዳዲስ እስኪሎችን ለመማር የሚያስችል እና ለውጦችን ሊያመጡበት የሚችሉ በተለይ ማህበረሰባቸውን ከመጥቀምና አሁን እየታየ ያለው ለአንድ ወገን ጋር ብቻ ከሚሆን አይነት የስራና የድጋፍ ወጥተው የሰው መሆንን ወይም ደግሞ ድንበር የለሽ የሆነ ስራን የሚሰሩበትና ለራሳቸው አንጾ ለቤተሰባቸው ከነም ለሀገራቸው የሚሆን ነው። እና እኔ በአብዛኛው የማስቀምጠው በሀገራት ውስጥ ያለው የበጎ ፍቃድ እንቅስቃሴ እንደዚህ በሰፊ የተነሳ አይደለም። ግን ጅማሮ የማድነቅና ሊቀጥልበት የሚል ቁጭት ውስጥ ነው ያለው።
እንግዲህ ተፈራ፣ አንተ ያነሳው ሀሳብ መጀመሪያ ላይ የጠቆምነውን የተባበሩት መንግስታት ድርጅት ጥናት በጎ ፈቃደኝነት ውስጥ መሳተፍ በስራ የማግኘት እድልን 27% ሊያሳድግ ይችላል ከሚለው ሀሳብ ጋር ይሄዳል። አንተ አክሊሉ፣ ወደ አንተ ደግሞ ልምጣና አንተ በግል ከምታደርገው የበጎ ስራ በተጨማሪ ነው እንግዲህ ሌሎችን ወደ ማስተባበር በተቋም ወደ መመስረት ሄድከው እና በበጎ ፈቃደኝነት ውስጥ በመሳተፍ በግልህም ሆነ በተቋም በምታደርገው የበጎ ስራ ምን ያክል የሰዎችን ህይወት መቀየር ችለሃል? በጎ ፈቃደኝነት ምን ያክል በሰዎች ህይወት ላይ ተጽዕኖ ያመጣል?
እንግዲህ ይሄ ነው ባይባልም በተወሰነ ደረጃ ሙቭመንት እንደ ሙቭመንት ጀምረነዋል። ኢትዮጵያ ውስጥ የበጎ ፈቃደኝነት እንቅስቃሴ የሚል ማህበረሰቡን ለመርዳት ግን የተወሰኑ ማህበረሰቦችን መድረስ ችለናል። ትልቁ የአዌርነስ ጉዳይ ትልቁ ለእኛ እንቅፋት እየሆነ ነው። ማለት ማህበረሰቡ በደንብ ስለ በጎ ፈቃደኝነት በቂ ግንዛቤ ኖሮ የሚሳተፍበትን መንገድ እሱን እየቀረጽን ያለ ነው እና ስለዚህ በቀጣይ ተደራሽነቱ ኢትዮጵያን የሚሆን የበጎ ፈቃደኝነት እንቅስቃሴ በተለያዩ ቦታዎች እናስጀምራለን ብለናል። አሁን በቅርብ ጊዜ የእኛ ፕሮጀክት አምባሳደር ሴቨን ግርማ የምትባል አንድ የልብስ ማሰባሰብ የቮለንተርስ ሴቶችን እናልብስ በሚል እንቅስቃሴ ከኛ ጋር ልንጀምር ነው። ስለዚህ እነዚህ ምረል ሙቭመንቶችን ኢትዮጵያ ውስጥ እያደረግን ብዙዎችን የመድረስ ራይ ዘን የተነሳ ነው።
በቅርቡ ለምሳሌ በዓልን አስታካችሁ የተቸገሩ ሰዎችን የመርዳት ስራ አከናውናችሁ ነበር እና ይሄ ለምሳሌ በሰዎች ህይወት ላይ በሰዎች አኗኗር ላይ የሚያሳድረውን ስሜት ስታየውም ይመስላል?
አዎ፣ በቅርቡ ለፋሲካም ለገናም ይህንን ፕሮግራም አድርገናል። ወደ 80 ሰዎች ነው የፋሲካ በዓል ላይ ድገሳ ያደረግነው። ሰዎቹ የነበራቸው ስሜት በጣም የተለየ ነው። ግን ከዛ ባሻገር ከባህል ከማብላት ባሻገር እነዚህ ሰዎች ዳታቸውን ሰብስበን ቤት ለቤት
ድጋፍ የምናደርግበትን ነገር እየሰራን ነው እና ያለው ደስታ በጣም የሚገርም ነው እና ውጤቱም ተስፋ ያሳያል። ቢሰራበት ጉዳይ ላይ ውጤት ይመጣል ብለን እናስባለን።
አሃዱ ደግሞ ዳንተ ልምጣ። በሮትራክት ክለብ ውስጥ ባገለገልከባቸው እንግዲህ 6 አመታት ይመስለኛል በዚህ ክለብ ውስጥ ያገለገልከው፣ በእነዚህ አመታት ውስጥ በራስ ላይ ያየኸው ለውጥ አለ? ተመረበታለው በጎ ፍቃድ ስራዎች ላይ በመሳተፍ ይሄን አትርፍ ያለው የምትለው ነገር አለ? አሃዱ መስመር ላይ አለ?
ሄሎ ይሰማል?
አዎ አሁን ይሰማል። ጥያቄን ሰምተኝ ከሆነ ምናልባት በራስ ላይ ያየኸው ለውጥ ካለ ተምሬበታለሁ የምትለው ነገር ካለ በበጎ ፍቃድ ስራ የራስን ልምድ አካፍለን።
በደንብ በተለያየ መልኩ ብዙ ነገር ስለ ራሴን ከሰዎች ጋርም እንዴት መስራትን ጀምሮ በራሴ ላይም እንዴት ሀሳብን መግለጽ ሀሳብን ከሀሳብ ጀምሮ አቅዶ አስፈጽሞ መሬት ላይ ማውረድን፣ የመናገር ችሎታን፣ የመምራት ችሎታን፣ የተለያዩ አይነት ስኪሎችን ዴቨሎፕ አድርጌበታለሁ። ምክንያቱም በሮትራክት ውስጥ የተለያዩ አይነት ፖዚሽኖችን የተለያዩ አይነት ስራዎችን ነው ሲሰራ የነበርኩት እና ከዛም በተጨማሪ የስራ እድሎችንም አግኝቼበታለሁ እና በህይወቴ ላይ በጣም ትልቅ ለውጥ ያመጣ ውሳኔ ነው ብዬ ነው ማስበው። መጀመሪያ ላይ ይህንን ለመሳተፍ እና በቆ ፍቃደኛ ለመሆን የወሰንኩት ውሳኔ።
እንግዲህ ከማጠቃለላችን በፊት ተፈራ፣ ለመጨረሻ ሀሳብ ወደ አንተ ልምጣ። እንግዲህ የተለያዩ በጎ ፈቃደኝነት ምን ይመስላል፣ ምን አይነት ጥቅሞች አሉት በግለሰብ ደረጃም ለማህበረሰቡም የሚሉ ሀሳቦችን አንስተናል። ይህንን ፕሮግራም የሚያዳምጡ በበጎ ፈቃደኝነት መሳተፍ የሚፈልጉ ወጣቶች ከምን መነሳት ይችላሉ፣ ምን አይነት ቦታዎች ላይ ማገልገል ይችላሉ በሚለው ሀሳብ እናጠናቅ። ተፈራ መስመር ላይ አለ? ምናልባት ተፈራ ከሌለ አክሊሉ ወይም አሃዱ በዚህ ሐሳብ ላይ ሐሳባችሁን ልታጋሩ ትችላላችሁ። አክሊሉ አለ መስመር ላይ? አሃዱ አለ?
አዎ አለ።
እሺ፣ ምናልባት ያንተን ሐሳብ እንስማ። ወጣቶች ይሄን ፕሮግራም የሚያዳምጡ በምን አይነት የት መነሳት ይችላሉ? ምን አይነት አጋጣሚዎች፣ እድሎች አሉ ወጣቶች በበጎ ፈቃደኝነት መሳተፍ እንዲችሉ የሚያግዙ?
እኛ አሁን ለምሳሌ ሮትራክትን በተመለከተ በተለያዩ ክለቦች፣ በዩኒቨርሲቲዎች፣ በኮሌጆች፣ በተለያዩ ትምህርት ቤቶች አካባቢዎች ላይ አዳዲስ አባላትን ለመሰብሰብ የተለያዩ ፕሮግራሞችን እናካሄዳለን። ሶሻል ሚዲያዎች ላይ አድቨርታይዝ እናደርጋለን እና ፈልገው አካባቢያቸው ላይ ቅርብ የሆነ አንደኛው ማንኛውም ማህበር ጋር ወይም ማንኛውም ክለብ ጋር ሄደው የመጀመሪያውን ስቴፕ ቢወስዱ ከዛ በኋላ ያለው ፍሎ የሚያደርግ ነገር ነው፣ እዛው የሚቀጥል ነገር ነው እና አካባቢያችሁ ላይ ካለ ከአንደኛው ከማንኛውም ድርጅት ማንኛውም ማህበር መጀመር ትችላላችሁ። መፍታት የምንችላቸው በጣም ብዙ ችግሮች አሉ። ለራሳችንም ላይ ብዙ ለውጥ ማምጣት የምንችልባቸው በጣም ብዙ አይነት አማራጮች፣ ብዙ አይነት ኦፖርቹኒቲዎች አሉ። ኢኒሽቲቭን ወስዶ አንድ ስቴፕ ወደፊት ይሄዳል።
እናመሰግናለን አሃዱ። እንግዲህ ውይይታችንን በዚሁ እናጠናቅቃለን። ወጣቶችና በጎ ፈቃደኝነት በሚል ሀሳብ ላይ ያደረግነውን ውይይት ነበር የተከታተላችሁት። በስልክ መስመራችን ተገኝተው ሀሳባችሁን፣ ልምዳችሁን ያካፈላችሁንን እንግዶች በጣም እናመሰግናለን። በዚህ ጉዳይ ላይ ሀሳባችሁን፣ ልምዳችሁን ማካፈል የምትፈልጉ በፌስቡክ አት ቪኦኤ አማሪክ ብላችሁ ልታደርሱን ትችላላችሁ። በስልክ የምናደርጋቸው ውይይቶች ይቀጥላሉ። ለዛሬ ግን ያሰናዳነው መሰናዶ በዚሁ አበቃን። ስናስተናግዳችሁ አብረናችሁ ያመሸነው እኔ ስመኝሽ የቆየ፣ አቀናባሪ ኤልያስ አስማረ፣ እንዲሁም በስቱዲዮ በማስተባበር ኤደን ገረመው ነበርን። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም ጤና ይስጥልኝ።